Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አራጋው ጋር አብረናችሁ እንጓዛለን።
ሰላም እንደምናመሻችሁ። በዛሬ የጋቢና ጉዞ ከዋሽንግተን ዲሲ ተነስተን አዲስ አበባና መቀሌ እንቆያለን። ቀዳሚው አሳዛኝ ታሪክ ከአዲስ አበባ ነው። አንዲት የአስረኛ ክፍል ተማሪ ከትምህርት ቤት ስትመለስ እወድሻለሁ እያለ ይከታተላት በነበረ አንድ ወጣት በጩቤ ወግቶ ገድሏታል።
እንደ ሰው እንኳን ተጫወት አይደለም እኮ እንደ እንጃ ብቻ መግለጽ ያቅተኛል። ምረ ቁጭ ብላ ምትሉኝ ነች። ከትምህርት የመጣ ሸሯ ላይ ነው። ጊዜ ሰፊ ነው። ልጆች አሉ። ከልጆች አትገናኝ። ንግግር አታውቅ። ቀልምና ጨዋታ የላት። እኔም ራሴ ለራሴ ነው ግራ የሚገባኝ። ነበር ተፈጥሮ ቀራሴ እንደዘነትን ጨከም ያዘዘባ
ቤተሰቦቿንና የህግ አካላትን አነጋግረናል። በትግራይ ክልል የሚንቀሳቀሰው አረና ትግራይ የተቃዋሚ ፓርቲ አዲስ ከመረጣቸው 11 ማዕከላዊ ኮሚቴ አባላት አንዱ በመቀሌ ከተማ የሚገኘው ክሊኒካቸው ደንብ ተላልፏል በሚል ለአንድ ዓመት ተዘጋባቸው። የክልሉ ባለሥልጣናት እንዲህ ይላሉ።
ይህ ሙያ ፍቃድ ለክራይ አሳልፎ ሰጥተዋል። ለክራይ አሳልፎ በመስጠቱ አሁን በወጣው አዋጅ ደንብ መምሪያ አለ። ስለዚህ ይህንን ሙያ ፍቃድ አሳልፎ ለማንም ከሰጠ ሙያ ፍቃዱ ይሰረዛል ነው የሚለው።
የክሊኒኩ ባለቤት ዶክተር ማርቆስ ደግሞ የፖለቲካ አመለካከታቸው ለጥቃት እንዳጋለጣቸው ይናገራሉ።
ሌሎች ፈርተው እንዲያፈገፍጉ እኔን አይተጠቀጠ አይነት ለማሳየት ለሌላው ምሁር፣ ሌላው ነጋዴ ገብቶ ዲሞክራሲ ውስጥ እንዳይሳተፍ ሆን ተብሎ የተሰራ ሴራ።
በሌላ ዘገባ ደግሞ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በኢትዮጵያ የሰብአዊ መብት ይዞታ ማሽቆልቆሉን የጠቀሰበት ዓለም አቀፍ ዘገባን በተመለከተ ከዩናይትድ ስቴትስ ባለሥልጣናት ጋር ተነጋግረናል።
What I want to stress is that we do so not to belittle, not to
ባስነት ለናገር መፈልገው ይህን ዘገባ የምናወጣው ማንንም ለማሳነስ ወይንም ለመንቀፍ አይደለም። ጉዳዩን ለማንሳትና መፍትሄ ለማግኘትም ተስፋ በማድረግ ነው።
በኢትዮጵያ ኦሮሚያና አማራ ክልሎች የሚገኙ በመቶዎች የሚቆጠሩ የግብርና ማቀነባበሪያና ሌሎች ፋብሪካዎች መቃጠላቸው ይታወሳል። ለድርጅቶቹ የሚሰጡ ክፍያዎች ተፈጻሚነት ለምን አልተቀላጠፈም? የኢንዱስትሪ ሚኒስትሩ ይመልሳሉ።
የኢትዮጵያ ኢንቨስትመንት ኮሚሽን የሚያስተባብሩ ጥቃቆ ጥናት ተደርጎ ይህ ጥናት ያው ለመንግስት ቀርቦ መንግስት ላይ ውሳኔ ሰጥቶት ደረጃ በደረጃ እየተፈታ ነው የሚገኛለው። የማጣራት ስራም የራሱ ሂደት የወሰደበት ሁኔታ አለ።
ሚኒስትር ዴታውን በጋቢና ቪኦኤ እናሳፍራለን። የአዲሱ ትውልድ ድምፅ ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በሰብአዊ መብቶች አያያዝ ላይ የዩናይትድ ስቴትስ መንግስት ድምፁን የሚያሰማው ማንንም ለመንቀፍ ወይም ለማሳነስ አይደለም ሲሉ በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ቃል አቀባይ ተናገሩ። በገዢው ፓርቲና በተቃዋሚ ፓርቲዎች መካከል የተጀመረውን ውይይትም መንግስታቸው በቅርበት እየተከታተለው መሆኑን አስታውቀዋል። ከጥቂት ቀናት በፊት ይፋ የሆነው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሀገሮች ዓመታዊ የሰብአዊ መብት አያያዝ ዘገባም የአሜሪካ ሕዝብ ለሰብአዊ መብቶች የሚሰጠውን ክብደት የሚያሳይ እንደሆነ ገልጸዋል።
በሌላ ወገን ሶማሊያ ውስጥ ከአምስት ዓመታት በፊት ደርሶ 260,000 ሰው የፈጀው ረሃብ እንዳይደገም ግዙፉ ድጋፍ እንደሚያስፈልግ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴርሽ አሳሰቡ። ጉቴርሽ ቀደም ሲል ያልተነገረ ጉብኝት ዛሬ ሞቃዲሾ ላይ አድርገው ከሀገሪቱ ፕሬዚዳንት ሞሐመድ አብዱላሂ ፋርማጆ፣ ከመንግስታቱ ድርጅትና ከአፍሪካ ህብረት ባለስልጣናት ጋር ተወያይተዋል። ሶማሊያ ውስጥ ከሀገሪቱ ህዝብ ወደ ግማሽ የሚሆን ቁጥር ያለው 6.2 ሚሊየን ሰው ሰብአዊ እርዳታ እንደሚያስፈልገው ጉቴርሽ ከፕሬዚዳንት ፋርማጆ ጋር በተነጋገሩበት ወቅት አመልክተዋል።
በሚስጥራዊ የተባሉ ሰነዶችን በኢንተርኔት እንዲወጣ ያጋለጠው ድርጅት ዊኪሊክስ የአሜሪካዊ ማዕከላዊ የስለላ ድርጅት ሲአይኤ በሚስጥር ሲያካሂደው ነበር ያለውን የኢንተርኔት ሰርጎ ገብነትና ጠለፋ መርሃ ግብር የሚያሳዩ በሺዎች የሚቆጠሩ ሰነዶችን አወጣ። እነዚህ ዊኪሊክስ ዛሬ ያወጣቸውና ጊዜውን ዜሮ ዓመት ብሎ ያስቀመጣቸው 8771 ሰነዶች የሲአይኤን ሰርጎ ገብነትና የጠለፋ አቅም ያሳያሉ ተብሏል። ለምሽቱ ያሉን ዜናዎች እነዚህ ናቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
በነገው ዕለት የዓለም የሴቶች ቀን ይከበራል። የያዝነው ወርም የሴቶች ወር ነው። በተለይ ልጃገረዶች ላይ የሚደርሱ ጥቃቶችን የሚያጎሉ ዘገባዎችን ለእናንተ እናደርሳለን። አንድ አሳዛኝ ታሪክ ይዘናል ለዛሬ። የዛሬ ሳምንት ማክሰኞ 10 ሰዓት ገደማ ላይ የ10ኛ ክፍል ተማሪዋ ኑአሚን ጥላሁን ከምትማርበት ከቦሌ ህዝብ ትምህርት ቤት ወደ ቤቷ በመመለስ ላይ ነበረች። መንገድ ላይ ወድሻለሁ እያለ ይከታተላት የነበረ አንድ ወጣት ካደረሰባት ጥቃት ጋር በተያያዘ ህይወቱ አልፏል። መስታወት አራጋው የዚችን ወጣት ቤተሰብና የህግ ባለሙያ አነጋግራለች። ዝርዝሩ።
ኑአሚን ጥላሁን የ16 ዓመት ለግላጋ ወጣት ናት። በአዲስ አበባ ሜክሲኮ ዲአፍሪክ ሆቴል አካባቢ ወደሚገኘው መኖሪያ ቤቷ ከትምህርት ቤት ከመጣችበት ታክሲ ስትወርድ አፈቅርሻለሁ እያለ ይከታተላት የነበረ አንድ ወጣት በስለት አንገቷን ሁለት ጊዜ በመውጋት ጉዳት አደረሰባት። በአካባቢው የነበሩ ሰዎች ከወደቀችበት አፋፍሰው ባልቻ ሆስፒታል ቢያደርሷትም የፈሰሳት ደም ብዙ ስለነበር ህይወቷን ማትረፍ ግን አልተቻለም። ወይዘሮ ወይንሸት ወዳጆ የኑአሚን ወላጅ እናት ናቸው። ብቸኛ ልጃቸውን አፈቀርኳት እያለ ለወራት ሲከታተላት ስለነበረው ተጠርጣሪ ምንም የሚያውቁትና የሰሙት ነገር እንዳልነበረ፣ ልጃቸውም አንስታባቸው እንደማታውቅ ይናገራሉ።
ሚስጥርም አታወራኝም፣ ምንም የማውቀው ነገር የለም ስለ ልጁ። አንድ አመት ከስድስት ወር ስትሆን አባቷ ሞተብኝ። በብቸኝነት ፊት እየሰፋው ነው ያሳደግኳት። እኔ ማንም አይቶብኝ አያውቅም። ራሱ እኔ ጓደኛም እንዳላት ራሱ የማውቀው ነገር የለም።
ጓደኛዋ አይደለም? አይደለም
አይደለም። እኔ ቢሆን በታስተዋውቀኝ ደስ ይለኛል እኮ። የምን እንትን ነበረ እኮ የልጄ እኮ ነች። ልጅነቴን ሁሉ ያጠፉባት በችግር ያሳደግኳት ነች። እኔ ጓደኛዋም አይደለም ነው አይደለም። ኬት አምጥቶ እንደጣለባት ራሱ ምንም አላወቅም።
እዛው እናንተ አካባቢ የሚኖር ልጅ ነው? የት አካባቢ ያለ ልጅ ነው? እንደው
ከዛ ወደ 24 የሚባል ቀበሌ ተከትሏት መጣ የሚሉ ነው የሰማሁት። በጣም ብቻ ለጋዋ ልጅ እኔ ታሬ ነገር ተደርስልኛለች ስል ብጧ ልጅን ቀጡብኝ። እኔ ምንም የማውቀው ነገር የለም። እኔ ለፍቻ ዳሪ ነኝ። ለራሴ ቀን ስራ እየሰራሁ አንድ ሰን ችልችን ከመንገድ ለመከራን የሰጠቁት ሀገራ ክልል ዛሬ ደርሶ ልጅ እየነበረ ምንማለምን ሀገር ይፋረልኝ ለመከራራ ፀሐይ በደረሰች እዚህ ሰዓት ላይ ነው። ዛሬ ሳምንት ነው። ከቱርኬ ስትመጣ እንግዲህ መንገድ ላይ እንደዚህ አርዶ የጣላት እኔ እኮ ለምን እንኳን አልቻልኩም። ግራ ገባኝ። ያገባኝ የሆኑት ልጅ ያሳደግኩት ስትሄድ አሁን እድሜዋ ደርሷል፣ በቃ ብዬ ያርፋለሁ። እሷ የማትለው ነገር የላትም። ደርሼልሻለሁ እናቴ፣ በቃ ሁሌ ነው የምትለኝ። አሁን ምንም ነገር አስፈልግም፣ አትሸኝኝ፣ እኔ ህፃን አይደለሁም ነው የምትለኝ። በዚህ ሰዓቱማ እስኪ እንደዚህ እንዳያመር ወጥቶ እስክትገባ እንኳን አላምንም ነበረኝ።
ለምን ያህል ጊዜ ይከታተላት እንደነበር ከጓደኞቿ የተለያዩ መረጃ እንደሰሙ ነው የሚናገሩት ወይዘሮ ወይንሸት።
አሁን ያወሩት አንዱ አራት ወር ይሉኛል፣ አንድ አመት ይሉኛል፣ ልጁ ተባሯል ትምህርት ቤት ይሉኛል።
እዛው አብሯት የሚማር የነበረ ልጅ ነው?
አብሯት ይማር ነበር ነው የሚሉኝ። በፍንጭ እንኳን አልሰጠኝም። እሷ ፍንጭ እንኳን ምንም አሉ ግን እንደሚወደኝማ ለሚከተለኝማ አለቋትልም። ምንም አይነት ፍንጭ እኮ ሰጠኝ አታውቅም። ቢኖርማ እኔ ምን እንደሆነ እንደ ራሴ የምችለውን አቅም እንኳን አረግ ነበር። ምንም ብለኛ አታውቅም። ገኔ ፋስቼን ያሳደግኳት ደብቄን ያሳደግኳት ሀገር ያውቃል። ሰው እንዳይብኝ እንኳን አልፈልግም። በሙሉ ሁሉ ቢያምረኝ ለሷ ነው በቃ መወጣው። እኔ እንደ ልጅነት ወይም ራሴን ተረለልፍልኝ። ሰው ይሸሻል አሉ፣ ጭራሽ ይሸሻል። ወንድ ሰው ልጅ ምን እንደሚቀረው እሰቃያት እያገላበጠ ነው ያረጋችን።
ወይዘሮ ወይንሸት ወዳጆ ስለ ልጃቸው ጭምትነት ተጋግመው ነው የሚናገሩት። የአንድ ልጄን ነገር ሀገር ይፍረደኝ፣ እናትም አባትም ሆኜ ያሳደግኳት እኔ አንድ ልጄን አጥቻለሁ። ከዚህ በኋላ ግን እንዲህ ያለ ነገር ለማንም አይድረስ ይላሉ።
እንደ ሰው እንኳን ተጫወት አይደለም እኮ እኔ ልጅ እንዳንዱ እንጃ ብቻ መግለጽ ያቅተኛል። ምር ቁጭ ብላ ምትልኝ ነች። ከትምህርት የመጣች በሯ ላይ ነው። ግቢ ሰፊ ነው። ልጆች አሉ። ከልጆች አትገናኝ፣ ውድድር አታውቅ፣ ቀልድና ጨዋታ የላት። እኔም ራሴ ለራሴ ነው ግራ የሚገባኝ ነበር ተፈጥሮ ጨራሽ እንደዚህ አይነት እንጨካን ያዘዘባት ግልጠት ሲኖራት ማታ መልጥ ነበር። ምንም ግልጠት እንኳን የሌላት ማንም ሰው ጥቃት አይደረስበት፣ ፍርድ ይሰረዛ፣ ትክክለኛ ፍርድ ይሰራል። ይህ መታሰር መፈታት አይደለም፣ እውነተኛ መሰቀል ነው ያለበት። ይሄ መሰቀል በዚህ መሀል እውነት እንጃ ለሌላውን መቀጣጫ እንዲሆን የደረሰብኝ ማንም አይደረስበት፣ ማንም ጠላት ምንም አይደረስበት። እውነት
ተጠርጣሪ ወንጀለኛ ለመጋቢት 4/2009 ዓ.ም. በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ለፍርድ እንደሚቀርብ በደረሰን መረጃ መሰረት ወደ አዲስ አበባ ፖሊስ ኮሚሽን ዋና መስሪያ ቤት ደውለን ነበር። ጉዳዩ በሕግ የተያዘና በምርመራ ላይ እንደሚገኝ ለጊዜው ምንም አይነት መረጃ ማግኘት እንደማንችል አስረድተውናል። በሌላ ወገን አቶ ዮሴፍ አእምሮ በኢትዮጵያ የሕግ አማካሪና ጠበቃ ናቸው። በአጠቃላይ በኢትዮጵያ በወጣት ሴት ልጆች ላይ ስለሚደርሰው ተመሳሳይ የጾታ ጥቃትና ሕግን በተመለከተ በአጭሩ አብራርተውልናል።
ሕጉ እንግዲህ የተሻሻለው በ1996 ዓ.ም. የተሻሻለ የወንጀል ሕግ አለን። የወንጀል ሕጉ በተለይ ትኩረት ሰጥቶ ከያዛቸው ነገሮች አንዱ የሕጻናትና በሴቶች ላይ የሚፈጸሙ ወንጀሎችን በተመለከተ በጣም ዝርዝርና አዳዲስ ቅጣቶችን አካቷል። የሆነ ሽፋን አለው በህጉ ማለት ነው። በሴቶች ላይ የተለየ ጥቃት ይደርስባቸዋል፣ ትክክል ነው ይደርስባቸዋል። ዞሮ ዞሮ ሰው መግደል ትልቁ ወንጀል ነው። በኢትዮጵያ ወንጀል ህግ መሰረት በሞት ከሚያስቀጡ ወንጀሎች አንዱ ሰው መግደል ነው። አሁን ሰሞኑን የደረሰውም እስከ ግድያ ድረስ የሄደው እንደሱ ነው። ከሴት ልጅ ጥቃት በላይ አጠቃላይ የሰው መግደልም ተብሎ የሚታይና እስከ ሞት የሚያስቀጣ ወንጀል ነው ይሄ። ሌሎች አሁን በሴቶች ላይ የሚፈጸሙ ጾታዊ ትንኮሳ ወይም ሴክሹዋል ሀራስመንት የሚባሉት በሙሉ በወንጀል ህጋችን ያስቀጣሉ። ስለዚህ አሁን ምንድን ነው መደረግ ያለበት የሚለው አንደኛ እንደ ማህበረሰብ ስናስበው፣ ለምሳሌ በአንድ ሴት ላይ አንድ ነገር ጥቃት ወይም ምናምን ሲደርስ ስናይ ሁላችንም ሪስፖንሲቭ ሆነን ምንድን ነህ አንተ፣ ምን እያረክ ነው፣ ለምንድን ነው የምታደርገው ብሎ ብዙ ሰው አይጠይቅም። እኔ ያስተዋልኩት ነገር ነው። ይሄ እያንዳንዳችን ጉድለት ነው። ይሄ ከምን ይመነጫል? አንዳንድ ጊዜ ከእውቀት ጉድለትም ይመነጫል፣ ካለማወቅም ይመነጫል። እንግዲህ ያው የነበረው ባህልም ተቀባይነት አለው ባይባልም ማለት ነው ዝም ብሎ የተለመደ የፍቅር አይነት ጥያቄ ወይ ግንኙነት ነው ተብሎ ስለሚታሰብ ቀላሏ ነገር እስክትሰፋ ድረስ የመጠበቅ ነገር አለ። ምን ብናደርግ ይሻላል የሚባለው አንደኛ እኔ ሰፊ ትምህርት መሰጠት አለበት። በኮሚኒቲ ሌብል፣ በማህበረሰቡ ሌብል ራሱ ይሄ ነገር ትኩረት ተሰጥቶት ሰፊ የሆነ ትምህርት እያመጣ ስላለው ጉዳት፣ የደረሰ ስላለው ጥቃት ሰፊ የሆነ ትምህርት መሰጠት አለበት። ሁለተኛ ደግሞ ወዲያውኑ ድርጊቱ ከመፈጸሙ በፊት የቅድመ መከላከል እርምጃ ደግሞ የጸጥታ ኃይሎች መውሰድ አለባቸው። እንግዲህ ፖሊስ ነው የሚመለከተው። የቅድመ ጥበቃ ሚና መጫወት አለባቸው። ድርጊቱ ከተፈጸመ በኋላ ደግሞ አንደኛ ድርጊቱ የሚመረመርበት እንግዲህ ፖሊስ ራሱን የቻለ ወንጀል የሚመረምርበትና የሚያጣራበት የራሱ መመሪያ አለው። ይሄ ደግሞ በተሻለ ትኩረት ተሰጥቶት ቶሎውኑ የተፋጠነ ፍትህም እንዲሰጥ ቢደረግ ማስተማሪያነቱም እየጎላ ስለሚመጣ ለችግሩ መቀረፍ ምክንያት ይሆናል ብዬ አስባለሁ።
በመጨረሻም በኑአሚን ጥላውን ላይ የደረሰው ጉዳት በጣም አሳዛኝ እንደሆነና ፈጣን ፍትህ እንደሚሻ አቶ ዮሴፍ አእምሮ አስተያየታቸውን በመስጠት ጨርሰዋል።
አስቀድመን በቀረብንላችሁ ዘገባ ላይ አስተያየቶቻችሁን ፌስቡክ ላይ እስኪ ላኩልን። አት ቪኦኤ አማሪክ ላይ አስተያየቶቻችሁን እየተቀበልን እንገኛለን። ተከታዩ ዘገባ ወደ ትግራይ ነው የሚወስደን። በክልሉ የሚንቀሳቀሰው የአረና ትግራይ የተቃዋሚ ፓርቲ አዲስ ከመረጣቸው 11 የማዕከላዊ ኮሚቴ አባላት አንዱ በመቀሌ ከተማ የሚገኘው ክሊኒካቸው ደንብ ተላልፏል በሚል ለአንድ ዓመት ተዘግቶባቸዋል። የትግራይ ክልል ጤና ቢሮ መቀሌ ከተማ ውስጥ የሚገኘውን የዶክተር ማርቆስን የግል የሕክምና ማዕከል የዘጋው የሕክምና ማዕከሉ ሕግ ተላልፏል በሚል እንደሆነ ገልጿል። በአንጻሩ የሕክምና ማዕከሉ ባለቤት ዶክተር ማርቆስ ገሰሰ የተላለፍኩት ሕግ የለም፣ እርምጃው ባለኝ የፖለቲካ ስብዕና ላይ የተወሰደ ጥቃት ነው ሲሉ ይከሳሉ። ዶክተር ማርቆስ ገሰሰ አረና ትግራይ በጥር ወር ባካሄደው አራተኛ መደበኛ ጉባኤ ከተመረጡት 11 የፖሊት ቢሮ አባላት አንዱ መሆናቸውም ይታወቃል። የጤና ቢሮ የጤና ቁጥጥር ስራ ክፍል ኃላፊ አቶ ባህረ ተካ እርምጃው ሙያዊ እንጂ ፖለቲካዊ አንድምታ የለውም ይላሉ። ግርማይ ገብሩ የሁለቱንም ወገን አካቶ ተከታዩን ልኳል።
የትግራይ ጤና ቢሮ የመድኃኒት የእንክብካቤና የጤና ደንብ ቁጥር 83 ህዝባር 2006 በመጥቀስ የዶክተር ማርቆስ የሕክምና ማዕከል ሕጉን ተላልፏል በሚል ለአንድ ዓመት እንዲዘጋና የሥራ ፍቃድ እንዲመልሱ ወስኗል። በቢሮው የጤና ቁጥጥር የሥራ ክፍል ኃላፊ አቶ ባህረ ተካ እንዲያውም ቅጣቱ የሥራ ፍቃድ ሙሉ ለሙሉ እስከ መሰረዝ ይደርሳል ብሏል።
ይህንን ባለሀብት ኦር ባለሙያ ጤና ቢሮም ሳያስፈቅድ እኛም ሳናውቀው ይሄ ሙያ ፍቃድ ለክራይ አሳልፎ ሰጥቷል። ለክራይ አሳልፎ በመስጠቱ አሁን በወጣው አዋጅ ደንብ መምሪያ አለ። ስለዚህ ይህንን ሙያ ፍቃድ አሳልፎ ለማንም ከሰጠ ሙያ ፍቃዱ ይሰረዛል ነው የሚለው። ሆኖም ግን አሁን ባለው ሁኔታ ግን ለአንድ ዓመት ያህል እንዲታገድ ወስነናል።
የሕክምና ማዕከሉ ላልተፈለገ ዓላማም እየዋለም እንደሚገኝ አቶ ባህሪ ያስረዳሉ።
አሁን ህንፃው በቂም ባይሆን ባለው ህንፃ ግን ለፑልጌም፣ ለኮፊ ሀውስ፣ ለስቶር ሲሚንቶ በተጨባጭ አከራይቶት ያለው ማለት ነው። ስለዚህ ይህንን ደግሞ አግባብ አይደለም፣ ህጉም አይፈቅድም፣ አዋጅም አይፈቅድም ማለት ነው። ሲታገድ እንዳውም ዶክተር ማርቆስ ላይሰንስን መልስ ስንል ይዞት ነው የሆነ ላይሰንሱ። ይህ ራሱ በጣም ህገወጥ ነው ማለት ነው። መልስ ሰው ብለህ ተደጋጋሚ ደብዳቤ ተሰጠት ሳይመልስ ነው አሁን ይዞት ወደ አዲስ አበባ ሄደው ማለት ነው።
ዶክተር ማርቆስ ትምህርት ላይ አዲስ አበባ ነው የሚገኙት። ዛሬ ጠዋት ስልክ ደውዬ ጠይቄያቸው ነበር። ዶክተር ማርቆስ የቀረበባቸው ክስ ውሸት ነው ሲሉ አጣጥለውታል።
የሆስፒታል እኮ 98 ነው ያወጣሁት። ኮንስትራክሽን ላይ ስለሆን ሲሚንቶ ምናምን እናስቀምጥበት ጣውላ እንደዚህ ስቶር አለ። ለፑል ለኮፊ ሀውስ ምናምን የተከራዩት ለድንኳን ለጫማ ቤት ልብሱ የተከራዩ አንድ መደድ አለን። እሱ ደግሞ የሆስፒታሉን ፓርት አፌክት አያደርግም። የሆስፒታሉ ፓርት አይደለም፣ ለይተን የምናከራየው ነው። ያ ደግሞ መብታችን። ከህክምና ማዕከሉን ኢንፍራስትራክቸር ግን ምንም አፌክት አያደርግም።
ዶክተር ማርቆስ ገሰሰ አረና ትግራይ ባለፈው ጥር ወር መጨረሻ ባካሄደው አራተኛ መደበኛ ጉባኤ ድርጅቱ ከመረጣቸው 11 የፖሊስ ቢሮ አባላት አንዱ መሆናቸው ይታወቃል። ዶክተር ማርቆስ አሁን የተወሰደብኝ እርምጃ ሆን ተብሎ ጥቃት ለመፈጸም የታለመ ነው ይላሉ።
ጥቃት ነው በቃ። ሆን ተብሎ ሌሎች ፈርተው እንዲያፈገፍጉ እኔን አይተተቀጣ አይነት ለማሳየት ለሌላው ምሁር፣ ሌላው ነጋዴ ገብቶ ዲሞክራሲ ውስጥ እንዳይሳተፍ ሆን ተብሎ የተሰራ ሴራ ነው።
የጤና ቢሮ የስራ ኃላፊው አቶ ባህረ ተካ እርምጃው ሙያው እንጂ የፖለቲካ አቋምን መሰረት አድርጎ እንዳልተወሰደ ያስረዳሉ።
ይሄ ባለሙያ ይሄ ባለሀብት አረናም ሊሆን ይችላል፣ ኢህአዴግም ሊሆን ይችላል፣ ምንም ጥያቄ የለውም። እኛ ሙያ መሰረት አድርገን ነው የምንሰራ ያለ ነው። በተሰጠው ስታንዳርድ መሰረት ህብረተሰቡን እያገለገለ ነው ወይስ አይደለም? ስለዚህ ይህንን የሙያ ስራ ከማንም ድርጅት የሚተሳሰርም አይደለም።
ዶክተር ማርቆስ የስራ ፍቃድ እንዲመልሱ ተጠይቀው ፍቃደኛ ለመሆናቸው በሚመለከት ለመመለስ ምንም የሚያስቸኩል ነገር የለም ብለዋል።
ሮብ ነው የሰጡኝ ደብዳቤው። ሐሙስ በዓል ነው፣ አርብ፣ ቅዳሜ፣ እሁድ፣ ሰኞ፣ በስንት ቀን ነው እንደሚመለሰው ፈቃድ? ምንም ያጣችሁ ነገር አለ? እኔ ግን ያንን ፈቃድ ከጠበቃ ጋር ምናምን መቼ እንደተሰጠ መቼ እንደታደሰ ይህን ለማሳየት ስለፈለግኩኝ አቆይቼዋለሁ። ይህን ሳምንት ደግሞ ወደ ጋር ቆየዋለሁ።
የጤና ቢሮው በሌሎች ላይ ተመሳሳይ እርምጃ ሲወስድ እንደቆየ አቶ ባህረ ያስታውሳሉ።
በርከት ያሉ በዚህ ጉዳይ ላይ ከተቀመጠው ስታንዳርድ ውጭ ሲሰሩ ሲገኙ በርከት ያሉ የተቀጡ ቅጣቶች አሉ። አሁን ለምሳሌ መቀሌ ላይ አንድ መድኃኒት ቤት ከተሰጠው የስራ ድርሻ ኦር ስኮፕ የሚባል ከዛ ወጥተው የሚሰሩ ስራዎች አሉ። አሁን ለምሳሌ መርፌ መውጋት አለ። ይህ ፍጹም የተከለከለ ነው። ኤክስፓየርድ ያደረጉ መድኃኒቶች ሲሸጡ አግኝተናል። ስለዚህ እነዚህ ሁለት ዓመት የሙያ ፍቃዳቸው እንዲሰረዝ ተደርጓል። በተጨማሪ እስከ 6 ወር የታሸጓሉ። ምክንያቱም ህብረተሰቡ ተጠቃሚ እንዲሆን ብር እየከፈለ በሽታ እንዳይገዛ አግባብ ባለው ሁኔታ ሲነገር ቆይተዋል። አሁን ወደ ተግባር ነው የገባ ነው።
ዶክተር ማርቆስ ጉዳዩ ወደ ፍርድ ቤት ለማቅረብ በመዘጋጀት ላይ እንዳሉ ገልጸዋል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
sauraron Gabina VOA.
Shirin Gabina.
Blashangul, Blashangul, Blashangul. Zagabina, Zagabina, Blashangul.
ደግሞ በኢትዮጵያ ባለፈው አንድ አመት በኦሮሚያ ቆይቶ ደግሞ በአንዳንድ ያማራ ክልል አካባቢዎች ተቀስቀሰው የቆዩ የጸረ መንግስት ተቃውሞዎችን ተከትሎ የተከሰቱ የምጣኔ ሀብት ጉዳቶችን እንመልከት። በመቶዎች የተቆጠሩ የግብርና ምርት ማቀነባበሪያዎች እንዲሁም ፋብሪካዎች በእሳት ጋይተዋል። ለተቋማቱ ካሳና ሌሎች ማበረታቻዎች በመክፈል ገበያውን አረጋጋለው ብሎ የነበረው የኢትዮጵያ መንግስት አፈጻጸሙ ላይ መጓተቶች ታይተውበታል። ለምን? የኢንዱስትሪ ሚኒስትር ዴታ ዶክተር መብራቱ መለሰን ሄኖክ አነጋግሯል። በጥያቄውን ጀምር።
እንግዲህ እንደሚታወቀው በቅርቡ ኢትዮጵያ ውስጥ በተለይ ኦሮሚያ እና አማራ ክልል ውስጥ የተከሰቱ ሁከቶች የውጭ ኢንቨስተሮችን በኢትዮጵያ ላይ የሚያፈሱትን ገንዘብ ስጋት ያለበት ገበያ አድርገው እንዳይመለከቱት የብዙዎች ስጋት ነበረ። ይህንን አስመልክቶ የተቃጠሉ የንግድ ድርጅቶች ዋስትና፣ አሁን ባለው ሁኔታ ደግሞ እንዴት ነው የውጭ ባለሀብቶችና የአገር ውስጥ ባለሀብቶችን ወደ ዘርፉ ለመሳብ የምታደርጉት ጥረት? ሁኔታውን ከግምት ውስጥ ባስገባ መልኩ ይህን ቢመልሱልኝ።
ጥሩ። እንግዲህ ይሄኛው በአብዛኛው የአገር ውስጥ ባለሀብቶችን እድል የሚፈጥር ነው ብለን ነው የምንወስደው። ከአርሶ አደሩ ጀምሮ በጥቃቅን፣ በአነስተኛ፣ በመካከለኛ እንደዚሁም በሌሎች አገልግሎቶች እና ንግድ ውስጥ ያሉት ወደ ማኑፋክቸሪንግ እንዲመጡ እድል የሚፈጥር ነው ብለን ነው የምንወስደው። በእርግጥ የውጭ ባለሀብቶችን ጭምር ቢገቡ የሚያስችል ነው ብለን ነው። በአብዛኛው ግን የሀገር ውስጥ ባለሀብቶች የሚጠቅም ነው። በዚህኛው ሞዴል እያየ ነው ያለ ነው። ቀደም ብሎ የተጠቀሰውም ቢሆን ስጋት አሁን መንግስት ልዩ ትኩረት ሰጥቶ በፊት በዚህ በሁከቱ ምክንያት ችግር የገጠማቸውን ሙሉ ለሙሉ አሁን አንሰራርቶ ወደ ስራ እየገቡ ያሉ ሁኔታ ነው ያለው እና በዚህ ደረጃ ደግሞ መንግስት የቅርብ ክትትልና ድጋፍ አድርጎ እነዚህ አንዳንድ የወደሙትን ማበረታቻ በመስጠትና ብድራቸው ሪስኬጁል በማድረግ አንዳንድ ከውጭ የሚያስገባቸውም መሳሪያዎችን መተኪያ መሳሪያዎችን ከቀረጥ ነጻ እንዲገቡ በማድረግ አሁን በአንላርጅ ወደ ሙሉ ስራ የገቡበት ሁኔታ አለና ካለፈው ከነበረውን አንዳንድ ችግሮች ተነስተን ይህንን ችግር እንደገና ሊከሰት በማይችል መልኩ አድረስ እያደረግ ነው እንደምንገኝ ነው መግለጽ የምፈልገው።
ከዚህ ጋር ታዲያ በተለይ የኢንሹራንስ አገልግሎት ለመስጠት በእነዚህ በተቃጠሉ የንግድ ድርጅቶች በተለይ በኢንዱስትሪው ያለውን ኖርሶ ሊመልሱልኝ የሚችሉት በጣም ረጅም የሆነ የአፈጻጸም ክፍተቶች እንዳሉ ነው ከንግድ ድርጅቶቹ እየሰማን ያለ ነው። ይህን ለማቀላጠፍ በተለይ በኢንቨስትመንት ኮሚሽኑ እንዴት ነው ተቀናጅታችሁ እየሰራችሁ ያላችሁት?
እንግዲህ በፌዴራል ደረጃ ግብረ ኃይል ተቋቁሞ የኢትዮጵያ ኢንቨስትመንት ኮሚሽን የሚያስተባብሩ ተቋቁሞ ጥናት ተደርጎ ይህ ጥናት ያው ለመንግስት ቀርቦ መንግስት ላይ ውሳኔ ሰጥቶት ደረጃ በደረጃ እየተፈታ ነው የሚገኛለው። የማጣራት ስራም የራሱ ሂደት የወሰደበት ሁኔታ አለ። ዞሮ ዞሮ ግን እነዚህ ኩባንያዎች ብዙ ሰራተኛ ስለያዙ ወደ ስራ ቶሎ መመለስ ስላለባቸው ወደ ስራ ቶሎ እንዲገቡ የሚያስችል እንቅስቃሴ ተደርጓል። አሁን ሙሉ ለሙሉ መሰረት ያለበት ካሳም የሆነ አንዳንድ ነገር ተጣርቶ መሰጠት ስላለበት ይሄ በሂደት ያለው ነው። ዋናው ግን ስራ መጀመራቸውና ወደ ሰራተኛ ወደ ስራ ገብቶ በተረጋጋ መንፈስ መስራት ማስቻሉ ነው እና ይህን በገቢ ተቋቋመ ግብረ ኃይል ይህንን ሁኔታ እየመለሰ የሚገኝበት ያለ ነው መጥቀስ
Jaljilo jaljilo ya le mojila jaljilo jaljilo ya le mojila gadanga tagaraya le mojila gadamochi garaya le mojila gadaguye garaya le mojila
ተከታተላችሁ የምትገኙት ጋቢና ቪኦኤ ነው። በመጨረሻም እንግዲህ ወደ መጨረሻው ዘገባችን ስናልፍ አራት የፖለቲካ ድርጅቶች ጥምረት ዩናይትድ ስቴትስ ውስጥ የተመሰረተው የኢትዮጵያ ሀገራዊ ንቅናቄ ትላንት እሁድ ከትላንትና ወዲያ ማለት ነው የካቲት 26 በሲልቨር ስፕሪንግ ሜሪላንድ ምሁራንን ጋብዞ በኢትዮጵያ ወቅታዊ ጉዳይ ላይ አወያይቷል። የውይይቱን ዓላማና ይዘት በተመለከተ ጽዮን ግርማ የዝግጅቱን አስተባባሪ አቶ ዘውዴ ጉደታን አነጋግራ ተከታዩን ዘግባለች።
የኢትዮጵያ ሀገራዊ ንቅናቄ ከአራት ወራት በፊት በኦሮሞ ዴሞክራሲያዊ ግንባር በአርበኞች ግንቦት 7 የአንድነትና የዴሞክራሲ ንቅናቄ በአፋር ህዝብ ፓርቲና በሲዳማ ህዝብ ብሔራዊ ንቅናቄ የተመሰረተ ንቅናቄ ነው። በሜሪላንድ ሲልቨር ስፕሪንግ ሲቪክ ሴንተር የንቅናቄው አባላት ምሁራንና በውጭ ሀገር የፖለቲካ ተሳትፎ ውስጥ የሚታወቁ ሰዎችን ከተለያዩ ቦታዎች በመጋበዝ በኢትዮጵያ የፖለቲካ እንቅስቃሴ እንዲሁም ታሪክና ባህል በጥቂቱ ተዳስሶ ነበር። የፖለቲካ እንቅስቃሴ ለማድረግ የገንዘብና የሰው ኃይል አቅም ማደራጀትን በተመለከተም ገለጻዎች ቀርበው ነበር። በፖለቲካ እንቅስቃሴ ውስጥ የሴቶች ተሳትፎ ምን ይመስላል? ምንስ መምሰል አለበት? የሚሉ ሐሳቦችም ተነስተው ነበር። የኢትዮጵያ ሀገራዊ ንቅናቄ ስራ አስፈጻሚ ምክር ቤት አባልና የዝግጅቱ አስተባባሪ ሆኑት አቶ ዘውዴ ጉደታ ውይይቱ የተዘጋጀው ኢትዮጵያውያን በሀገራቸው ጉዳይ የሚሰማቸውን ያለምንም መሸማቀቅ እንዲናገሩ የንቅናቄውን ዓላማ ግብና ራዕይ ለሌሎች ለማሳወቅና ከውይይቱ የሚገኙትን ሐሳቦች በቀጣይ ለሚሰሩ ስራዎች እንደ ግብአት ለመጠቀም ነው ብለዋል። በዚህም በተሳታፊዎች በኩል በተደረጉት ውይይቶች ጠንካራ ሐሳቦችን ማግኘታቸውንም ተናግረዋል።
ሁሉን አቀፍ መሆን አለባችሁ የሚል ሐሳብ ከሁሉም ተሳታፊዎች ቀርቦልናል። ማንም የዛች ሀገር ጉዳይ የሚመለከተው ወገን መፍትሄ ነው ብላችሁ ከምትሄዱበት አቅጣጫ ወደ ውጪ መቅረት የለበትም የሚል ነገር ነው የቀረበው እና እኛም የኢትዮጵያን ዲሞክራሲያዊ ኃይሎች ሁሉ በተቻለን መጠን ለማካተት እንሞክራለን። ወገኖቻችን ጥቃቅን ልዩነቶቻቸውን ወደ ጎን ትተው ለአንድ የጋራ ዓላማ ሁላችንም ወደድንም ጠላንም አንድ የጋራ ሀገር ነች ያለችንና ለዛች አገራችን ችግሮች መፍትሄ በሚሆኑ ጉዳዮች ላይ አብረን እንድንሰራ ለማድረግ እንሞክራለን።
ሌላው የንቅናቄው ዓላማ በዚህ ውይይት ላይ እንደ መነሻ እንዲንጸባረቅ የፈለጉት የኢትዮጵያ የፖለቲካ ባህልን መቀየር የሚል እንደሆነ አቶ ዘውዴ ተናግረዋል።
የፖለቲካ ባህላችን መጠፋፋት፣ የኔ ሀሳብ ካልሆነ የኔ መንገድ ካልሆነ የሚል ግትር አቋም የሚበዛበት፣ በጠላትነት መተያየት የሚበዛበት እና ከምንም በላይ ደግሞ ያለፉትን ሂደቶች ማውገዝ፣ ማፍረስ የመሳሰሉት ነገሮች የተካተቱበት ነው። ፖዚቲቭ ቲንኪንግን በፖለቲካ ሂደታችን ላይ ለመጨመር እንሞክር የሚል መልእክት ነው ለማሳለፍ የሞከር ነው። በቀረቡት ትምህርቶችም በተደረጉ የተሳታፊዎች ተግባራዊ እንቅስቃሴዎችም ላይ ያ በጣም ከፍተኛ ተቀባይነት አግኝቷል ብለን ነው የምናምነው።
ንቅናቄው እጅግ በጣም የተጠናከረ ለአንድ ዓላማ የሚታገል ስብስብ መፍጠር ዋና ዓላማው በመሆኑ ለዚህ ዓላማው የሚረዳውን ጅማሬ በትላንቱ ውይይት ማንጸባረቁን ተናግረዋል።
በኢትዮጵያ ሉዓላዊነት ተጠብቆ እንደ አንድ አገር መቀጠል የሚያምን ወገን ሁሉ ወደ አንድ የጋራ ንቅናቄ ጥላ ስር መጥቶ አንድ የጋራ ድምፅ እንዲኖረው ለማድረግ መሞከር ነው። የኢትዮጵያ ሀገራዊ ንቅናቄን እንደ ስሙ ሁሉ ኢትዮጵያዊ ለማድረግ ነው ጥረታችን። ኢትዮጵያዊ የሆነ ፕሮ ዲሞክራሲ የሆነ ንቅናቄ ጠንካራና ለአንድ ዓላማ የሚሰራ ኢትዮጵያን በሙሉ በዙሪያው የሚሰባሰቡበት ንቅናቄ ለመፍጠር ነው። ያንን ለማድረግ ስንሞክር የድርጅት አባላት የድርጅት መሪዎች ብቻቸውን ማድረግ አይችሉም። ሁሉም ሰው የየራሱ ለኢትዮጵያ ይጠቅማል የሚለው ሀሳብ አለው። ሀሳቡን ግን የሚወረውረው የሚያቀርበው ወይ በኢንተርኔት ላይ በሚለጥፈው ጽሁፍ ወይ በየተለያዩ ማህበራዊ ግንኙነቶች ወቅት ነው። አሁን ግን በተደራጀ መንገድ በዚህ ሀገራዊ ንቅናቄ ዙሪያ ቀብ ስሙ ራሱ በግልጽ ያመለክታል። የኢትዮጵያ ሀገራዊ ንቅናቄ ነው ብለው ሀገራችን ኢትዮጵያ ናት፣ ሁላችንም የኢትዮጵያ ጉዳይ ይመለከተናል ባዮች ነን። የመፍትሄው አካል ግን ለመሆን አልቻልንም። በተለያዩ ጥቃቅን ምክንያቶች ተለያይተን ነው እየቆየ ነው። ብዙ ሰዎች ችሎታ ያላቸው ሊያስተምሩ፣ ሊመሩ፣ ሊመክሩ፣ ስህተቶችን ሊያስተካክሉ የሚችሉ ሰዎች እስከ ዛሬ በተደረገው ሂደት ተስፋ ቆርጠው በየቤታቸው ገብተው ነው የተቀመጡት እና ስላለፈ የሞከርነው አገርን፣ ወገንን፣ ህዝብን ማኩረፍ አይቻልም። ቅሬታችንን ዋጥ አድርገን ተቀራርበን በቅንነት እንነጋገር። ፖለቲካችንን ቢያንስ ቅንነት እንጨምርበት፣ ኢትዮጵያዊ ደግሞ እናደርገው።
በውይይቱ ላይ የተሳተፉት በሙሉ በዚህ ሀሳብ የተስማሙ ከተለያየ የፖለቲካ ድርጅቶች፣ ከተለያየ ብሔር፣ ሃይማኖት፣ እድሜ፣ ጾታና እንዲሁም በግላቸው የሚንቀሳቀሱ ምሁራንን በአጠቃላይ ሁሉንም ኢትዮጵያውያንን ያካተተ ስለነበር ለቀጣይ ጉዞ የሚያራምድ በጎ ምላሽ ተገኝቷል ብለዋል አቶ ዘውዴ ጉደታ።
እንግዲህ የዛሬ ፕሮግራማችን በዚሁ ተጠናቋል። ሄኖክ
ስናስተናግዳቸው ያመሸነው ሄኖክ ሰማግዜር
ነው። መስታወት አራጋው ነበር።
ሞክቢል ያበሮ ዝግጅታችንን መራ። ዲጄ ፋቱ ሙዚቃ ጫወተ። መልካም ምሽት። ነገ እንገናኛለን።